ዕለቱ አመታዊው የፍልሰት ቀን በዓለም ዙሪያ ለ18ኛ ጊዜ የሚታሰብበት ነው። አሉላ ይህን መነሻ አድርገህ አንድ ዝግጅት አዘጋጅተሃል አይደል?
ትክክል። በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት በአውሮፓውያን የቀን ስሌት በየአመቱ ታህሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከ100 ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት 40 ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። ዕለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ጽህፈት ቤት አቶ አለማየሁ ሰይፈስላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። ዕለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበትን እንደረደራለን።
እንግዲህ በያዝነው ዓመት ያው ቅድም ተጠቀስከው 258 ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውርን ይመለከታል። ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉት ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡ ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ 258 ሚሊዮን ማይግራንት አሉ ወይም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል 40 ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው። በዓለም ዙሪያ ነው እንግዲህ። ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን 208 ሚሊዮን የሚጠጋ ሕዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው። ከዚህ ውስጥ እንግዲህ ወደ 42% የሚሆኑት ካምፖች ውስጥ ናቸው፣ በተለያዩ ካምፖች ውስጥ። ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች ጋር ተጠግተው ወይም ተከራይተው ነው ያሉ። ይህን ስንመለከት ይሄ በዓለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ ከዓለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ተብላ በዚህ ዓመተ ምህረት መመዝገቧ ነው። ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል።
አቶ አለማየሁ፣ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ቁጥር ያለው ሕዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል። በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል። ምናልባት የሁለቱንም ጭምር ይሆናል የገለጹት። ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው ያለፈው ዓመት ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት ዓመት ነው ማለት ይቻላል። በአገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ በአገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን።
እንግዲህ ዛንኛው አንደኛው መሰረታዊ የሆነ ምክንያት ግጭት ነው። ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ ተፈጥሯዊ ክስተቶች ናቸው ሰዎች እንዲፈናቀሉ የሚያደርጉ፣ በጎርፍ መጥለቅለቅ፣ በድርቅ በመሳሰሉ። ከአሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር። አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው። ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ጸባይ ብናይ ሰዎች ማፍለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ ከሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ የተመዝግበው ሀገራቸው ያለው ሲትዌሽን እስኪረጋጋ የሚቆዩባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ፣ ታርጌት እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስቱም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን። መነሻም መድረሻም መሻገሪያም ሀገር ነው።
መልካም። አቶ አለማየሁ፣ የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ህልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ
ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ዛሬም አልተቀየረም። አይኦኤም ድርጅታቸው ባወጣው መረጃ መሰረት 3400 ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ይሄን ሁኔታ ለመቀልበስ የሚደረጉት ምን አይነት ጥረቶች አሉ? ምን ይመስላል የመጪው አመት ተስፋ?
አዎ እንግዲህ አንደኛው ወጥ የሆነ በጥፋው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል በዚህ ህገወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ 3400 ሚሊዮን አሁን የህይወታቸው ያለፉ ሰዎችን ያየን እንደሆን ሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት። ግን ያልተመዘገቡ ደግሞ የመን በበረሃ አካባቢ ሲጓዙ ደግሞ ብዙ ሰዎች ህይወታቸውን ያጣሉ። ይህ ባለፈው አመት ብቻ ብናይ ከ150,000 በላይ ሰዎች ወደ የመን እንደገቡ እና ደግሞ ከ100,000 በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የኛ መረጃ የሚያሳየው። በዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዦች ምን ያህል ችግር ሊያጋጥማቸው እንደሚችል ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጽ ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል። በዛው ልክ ደግሞ ኢትዮጵያ ካለፈው አመት ብቻ ከ220,000 በላይ ተመላሾች ከሳውዲ ብቻ እንኳን መጥተዋል ወደ ሀገር። ስለዚህ ያንን ሁሉ ሰው ደግሞ መልሶን ስራ በማስያዝ መልሶ በማቋቋም ደግሞ ከፍተኛ ድጋፍ ያስፈልጋል። ስለዚህ እነዚህን ሁሉ ፈተናዎች ነው እንግዲህ በአንድ ላይ ይዞ የሚመጣው መደበኛ ያልሆነ ፍልሰትን በምንመለከትበት ወቅት።
አቶ አለማየሁ አሁንም በሌላኛው ጫፍ የሚታይ ጭብጥ አንስተዋል። ከስደት ተመላሾች ጉዳይ በዋናነት ድርጅታቸው አይኦኤም የሚሰራው ስራ መሆኑ ይታወቃል። ቀደም ብለው 220,000 ሰዎች ከሳውዲ አረቢያ ብቻ መመለሳቸውን ገልጠዋል። ተስፋ አድርገው ይሄዱበት ቦታ የሚጠብቃቸው ፈተናና አብዛኞቹ የሚያሳልፉት አስቸጋሪ ሁኔታ ወደ ሀገር መመለስን እንደ ምርጫ ቢያቀርቡም የሚቀጥለው የህይወታቸው ምዕራፍም ያንኑ ያህል አሳሳቢ ነውና በሀገር ውስጥ ከፍ ያለ ግጭት ሁኔታ የሚታይበት ሰዓት እንደመሆኑ ለምሳሌ አሁን የተቀሰዋቸው 220,000 ሰዎች ጣብ እንመለከት ከሌሎች አካባቢዎችም ቁጥሩ የበዛ ሰው እንደተመለሰ ይታወቃል። ምንድነው በተጨባጭ በአሁኑ ሰዓት እነኚህ ተመላሾች ያሉበት ሁኔታ የምታውቁት ነገር አለ?
በሁለት መልኩ ነው ይሄን ማየት ያለብን። በአንደኛው ጎን አይወይም መልሶ ለማቋቋም ከተለያዩ ድርጅቶች ጋር አብሮ እየሰራ ተመላሾችን በመረጡት የስራ መስክ በተለያዩ ለጋሽ ሀገራት የሚገኙ ድጋፍ መልሶ የማቋቋም ስራ ይሰራል። ነገር ግን አንደኛ ከፍተኛ የሆነ ቁጥር ስለሆነ ያለው፣ ሁለተኛ ለጋሽ ሀገራትን መሰላቸት አይነት ስሜት ስለሚያሳዩ ከፍተኛ ድጋፍ አያደርጉም እና ከሚመለሰው ቁጥር ጋር ሲተያይ መልሶ የሚቋቋመውን ሰው ብናይ ቁጥሩ አነስተኛ ይሆናል እና ፈተናውን ከባድ ያደርገዋል። ሰዎች ደግሞ አገር ለቀው ተመልሶ በሚመለሱበት ወቅት ባዶ እጃቸውን ነው ተፈናቅለው ነው የሚመጡት ወይም ተባረው ሊሆን ይችላል የሚመጡት። ስለዚህ አገር ቤት ሲገቡ ባዶ እጃቸውን በፊት ከሄዱበት የበለጠ አስቸጋሪ የሆነ ሁኔታ ላይ ሊወድቁ ይችላሉ እና የበለጠ ድጋፍ ያስፈልጋቸዋል። በሌላ መልኩ ደግሞ ማህበረሰቡም ከእናትና አክስት ልብ ይዞ መቀበል አለበት እነዚህ ተመላሾች። ምክንያቱም ብዙ ጊዜ ሰዎች ሀገር ሄደው ለስራ የሚጓዙትና ያንን ሁሉ አስቸጋሪ ሁኔታ የሚያልፉት ቤተሰቤ እንዲያልፍለት ለልጆቼ ለማቴ እያሉ ስለሆነ ማህበረሰቡ ለነሱ ብሎ የከፈሉትን መስዋዕትነት ከግምት ውስጥ በማስገባት ተመላሾችን ፊት ባለመንሳት በመንከባከብ በሙሉ አቅሙ መልሶ ማደራጀት መልሶ መደገፍ ያስፈልጋል። እንደሚያገባው አካል በመሆን ማህበረሰቡ ወገኑ እንደሆነ አውቆ መልሶ ማቋቋም እንዳለበት ነው እንግዲህ የሚሰማን መልዕክት የምናስተላልፈውም ይህንኑ ነው።
መልካም። ውይይታችንን የስደተኞችና ለፍልሰት የተጋለጡ ሰዎችን ሰቆቃ ብቻ በማንሳት እንዳንቋጭ ተስፋ የሚሰጡ ሁኔታዎችን ለማዛመድ በውጭ ሀገር የሚኖሩ ዜጎች ይልቁንም ደግሞ በምዕራቡ ዓለም ያሉ ዜጎች በሀገራቸው የተሻለ ሁኔታን ለመፍጠር ለራሳቸውም የሚጠቅም ኢንቨስትመንትን የመሳሰሉ ስራዎችን የማገዝ የማበረታታት ስራ አይኦኤም ዋሽንግተን ዲሲ እና አካባቢው የሚኖሩ ኢትዮጵያውያን ለማበረታታት የተደረገ ጥናት ተስፋ የሰጠ ይመስላል። ይልቁንም ደግሞ በኢትዮጵያ የፖለቲካ ሁኔታ መቀየር፣ አንዳንድ ከዚህ ቀደም ወደ ሀገር መመለስ የማይፈቅዱ ሰዎች ተበረታተው እንዲመለሱ የሚያደርግ ሁኔታ ተፈጥሯል የሚል አንድምታ ያለው የጥናት ውጤት በሂደት ላይ ያለ ተመልክቻለሁ እና ስለሱ የሚነግሩን ነገር አለ። እንዲያ ያለው ስራ ምን ያህል ተስፋ ይሰጣል? ምን ያህል ደግሞ በአንጻሩ አዎንታዊ የሆኑ እንቅስቃሴዎችን ሊያደርጉ ይችላሉ በሀገራቸው?
አዎ እንግዲህ ይሄ ማፒንግ ኦፍ ኢትዮጵያን ዲያስፖራ የሚል ጥናት ነው ሲደረግ የነበረው። እንግዲህ ዲያስፖራ የሚለውን ቃል በውጭ ሀገር የሚኖሩ ኢትዮጵያውያን በሚል ካየ ነው ወጭ ሀገር የሚኖር ኢትዮጵያን በምን ሁኔታ ላይ ነው አሉት ሚል በተለይ አሜሪካ ውስጥ ቨርጂኒያ፣ ሜሪላንድ፣ ዋሽንግተን አካባቢ ላይ የተወሰነ ጥናት ተደርጎ ያንን ጥናት አይወይም ላውንች አድርጓል። እንግዲህ ይሄ የመጀመሪያ ጥናት ነው። የመጀመሪያ እንደመሆኑ መባበር ያለበት ነገሮች አሉ። ነገር ግን መነሻ እንዲሆን ምን ያክል መተባበር ይችላሉ? ውጭ ሀገር የሚኖሩ ኢትዮጵያውያን ሀገራቸውን ለመርዳት ምን ያክል ማገዝ ይችላሉ? በምን በምን ኤሪያዎች ላይ ማገዝ ይችላሉ የሚለውን መሰረታዊ የሆነ መነሻ እንዲሆን ተደርጎ የታሰበ ጥናት ነው። ይህ ጥናት ባለፈው ወር ተመርቆ እንግዲህ አዲስ አበባ ለግምገማ ቀርቦ ነበር። ጊዜም የፈጀ ነው። ይሄ ጥናት የመጀመሪያም እንደመሆኑ በዚህ ላይ በጊዜውም ደግሞ አሁን ያለንበት ጊዜ ላይ ሳይሆን በፊት በነበሩ ሁኔታዎች አንዳንድ ሰዎች ለመመለስም አስቸጋሪ በሚሆንባቸው ጊዜ ነው ጥናቱ የተሰራው። ስለዚህ የተወሰኑ ነገሮች ማሻሻያ ያስፈልገውም እንደ መነሻ ግን ምን ያህል መተባበር ይችላል ሰው ለሀገሩ መልማት የሚለውን በውጭ ሀገር የሚኖሩ ዜጎችም የበኩላቸውን አስተዋጽኦ ማበርከት እንዲችሉ ጥሩ የሆነ መነሻ የሚሆን አቀርባለሁ።
ይሄ ጥናት ካምፕ የዛሬው ዓለም አቀፍ የፍልሰት ቀን በተለያዩ ሀገሮች የተለያዩ እንቅስቃሴዎችም የሚደረጉበት እንደመሆኑ ለፍልሰት የተጋለጡ ዜጎችን ለማሰብ የዋለ ቀን እንደመሆኑ ይሄ ችግር ትኩረት እንዲሰጠው ለማድረግ የተከናወኑ ክንውኖች ካሉ በዚህን ቋጭ።
እሺ። አይወይም በኢትዮጵያ የተለያዩ ግጭቶችን በማድረግ በፍልሰት ላይ ያሉ ሰዎች ወይ ተመላሾች ጋር በመሆን ይህንን ቀን በማስታወስ እንግዲህ የተለያየ አመታት ዝግጅት ያደርጋል። በዚህ አመት ያደረግነው አይወይም አቆያ ጣቢያዎች ላሉ ተመላሾችን ግንዛቤ ማስጨበጫዎች እንዲሰጣቸው ጥናታዊ ፊልም ተላለፈው ሳምንት ጀምሮ ስናሳይ ነበረ በአዲስ አበባ። በተለያዩ ክልሎችም ደግሞ እንደዚሁ ይህንኑ ግንዛቤ ማስጨበጫ የሚሆኑ ፊልሞች እናሳያለን። በተጨማሪም ደግሞ የሰዎችን ወይም መደበኛ ላልሆነ ፍልሰት ተጋላጭነት የሚያሳይ ጥናት አዘጋጅተን በአፍሪካ ቀንድ የሚገኙ ሀገሮች ላይ ትኩረት ያደረገ ጥናት ዛሬ አስመርቀናል። ሪዲዩሲንግ ቨልነራቢሊቲስ ኤንድ ኢምፓወሪንግ ማይግራንትስ የሚል ጥናት ነው። ይህ ጥናት እንግዲህ በዋነኝነት አፍሪካ ቀንድ ላይ ያሉ ሰዎች ለምንድን ነው የሚጋለጡት በፍልሰት በሚል ዝርዝር የሆኑ ነጥቦችን የሚያሳይ ነው። ይሄ ነው እንግዲህ በእኛ በኩል ያደረግነው በኢትዮጵያ።
መልካም። ጥናታችሁን በተመለከተ ይዘቱን መልከት እናደርግበት ሌላ ውይይት ወደፊት እንደሚኖረን ተስፋ አድርጋለሁ። አቶ አለማየሁ ሰይፈስላሴ የዓለም አቀፍ ፍልሰት ድርጅት IOM የኢትዮጵያ ጽህፈት ቤት የህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያና ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እኔም በጣም አመሰግናለሁ ይህንን እድል ስለሰጣችሁ።